በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት ምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተመሰገነ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሳሙኤል በካህኑ በኤሊ ፊት እችን ነገር አስምሯል። በካህኑ በኤሊ ፊት በእግዚአብሔር ቤት ማገልገል ጀመረ። ብላቴናው ሳሙኤል በአረጋዊው ካህን በማን ፊት? በኤሊ ፊት። ምንጊዜም እዚህ ላይ ያስጨበጥኳችሁ ነገር አለ። በይበልጥ ወጣት የሆኑ አገልጋዮች፣ ወጣት የሆኑ ካህናት ምንጊዜም አገልግሎታቸው ከነሱ በአገልግሎት በሚቀድሟቸው ብዙ ዘመን ከእግዚአብሔር ጋር ልምምዱ ካላቸው አበው ስር መምህራን ስር ሆኖ ቢያገለግሉ አገልግሎታቸው ውጤታማ ይሆናል። ያ ካልሆነ ወጣት ብዙ ጊዜ በመሰለኝ ይሄዳል አይደለም? በመሰለኝ ስሜቱ ባስደሰተው የአበው እይታና የወጣት እይታ ብዙ ጊዜ ርቀት አለው። በጣም ርቀት አለው። እድሜ ራሱ ኢዮብ ላይ ስታነቡ ምን ይላል? ሽምግልና ጥበብ፣ የእድሜ መግፋትም ማስተዋል። ይወላችሁ ሽምግልና በራሱ ጥበብ ነው፣ የእድሜ መግፋትም ማስተዋል ነው። አንድ መምህር ኃይለ ጊዮርጊስ የሚባል አስተማሪ ነበር። እኛ ገና ልጆች እያለን የኢትዮጵያ የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ ነበር እና ደስ ሲል ነበር የሚያስተምረው ትምህርት። እና አንድ ጊዜ ሲያስተምር ስለ ወጣትና ስለ ሽምግልና ነበር የሚያስተምረን። እና ወጣቶች ችኩል ነን አለ። አንድ ነገር እንኳን የተጣለ ብናይ ሄደን አፈፍ ነው የምናደርገው፣ ቶሎ ብለን ለመክፈት ለመግለጥ ምንም ጥርጣሬ የለንም። ሽማግሌዎች ግን አለ አንድ ነገር ወድቀው ቢያይ አሉ መጀመሪያ ራቅ ብለው ምን ያደርጓታል? ያስተውሏታል። ምን እየቀያየሩ አቅጣጫ እየቀያየሩ ያዋታል መጀመሪያ አይደለም? ከዛ በኋላ ትንሽ ቀረብ ቢሉና አደጋ የሌላት ናት ብለው ካሰቡ ቀረብ ቢሉና በዘንጋቸው ያደርጓታል። ከዛ ነው ቀስ ብለው ምንም ያደርጉ የሚያነሷት። ከመክፈታቸውም በፊት ምን ያደርጓታል? ያስተውሏል። ውሏን በየት በኩል ናት፣ እንዴት ብከፍተው ነው? ብዙ ነገር አይተው ነው የሚከፍቱት። ያ ስላልሆነ ነው ብዙ ወጣቶች እኮ አሁን የመንግስት ለውጥ ጊዜ ብዙዎች ህይወታቸውን እጃቸውን እግራቸውን አጥተዋል አይደል? የማያውቁትን የጦር መሳሪያ እያነሱ ምንድን ነው እያሉ ሲነቅሉ ሲፈቱ ብዙዎች ህይወታቸውን አጥተዋል፣ ሰውነታቸውን አጥተዋል። እኔ እንኳን የማውቃቸው በእኛ መኖሪያ መንደር ሁለት ሶስት ልጆች ያውቃሉ እንደዚህ የሆኑ የተጎዱ። ሽማግሌና ወጣት ያለው ልዩነት ሁሉን ነገር በማስተዋል ነው። የሚገርማችሁ ይህን ሲናገር በልጅ አይምሮ ነው የምሰማው። እውነት ነው። አሁን ሽማግሌ እንዲህ ያደርጋል እያልኩኝ ድንገት በሚኒባስ ይሄዳለሁ አንድ ቀን እና በሚኒባስ ሲሄድ ሚኒባሱ ቆሟል እና እንዲህ ስል አንድ ሽማግሌ ሰው እያየው እና ሽማግሌው መጀመሪያ አንዲት ፌስታል ሲያስተውሉ ቆዩና ከዛ በዘንጋቸው እንዲያደረግ እና ያ ያስተማረው መጣ። በጣም ሳኩኝ እና ታክሲ ውስጥ ያለው ሰው ሁሉ እንደ እብድ ነው የሚያየኝ። እኔን ለምን ድንገት የሚስቅ ሰው ያስደነግጣል አይደል? እኔ ግን መጣልኝ። አያችሁ የነገሩ እውነትነት። አሁን ነገ እናንተም እንዲህ ቢገጥማችሁ ተመሳሳይ ነገር ነው የሚያገ ይሄ ማስተዋል ነው። ሽምግልና ጥበብ፣ የእድሜ መግፋትም ማስተዋል ነው። በቃ አስተውለው ነው የሚሄዱት። እንደውም እኮ በትንቢተ ኢሳያስ ምን ይላል? አንዲት ሀገር ስትቀሰፍ የአንዲት ሀገር መቀሰፍ ምልክት አንዱ ምንድን ነው? መሪዎቿን ወጣት አደርጋለሁ ነው እግዚአብሔር። መሪዎቿን ወጣቶች አደርጋቸዋል፣ እንደነ ሮባም ማለት ነው። አባትህ ሸክም አቅልሎልን ነበረ አክብዶብን ነበረ፣ አንተ አቅልልልን ሲሉት ሽማግሌዎቹን አማከራቸው። ሲያማክሯቸው ሽማግሌዎቹ ምን አሉ? እውነታቸውን ነው። ስለዚህ እስራኤልን በመልካም ቃል ተናገራቸው ይገዙልሃል አሉት። ወጣቶቹን አማከራቸው። ሲያማከራቸው ምንድነው ያሉት? አባቴ በጅራፍ ገርፏችሁ ነበር እኔ በጊንጥ ገርፋችኋል። የኔ ትንሽ አጣት ከአባቴ ወገብ ተወፍራለች ብለ መልስጣሽ ደሞ ለዚህ ህዝብ ነው ፊት የምትሰጠው ፊት እንዳሰጠው ለዚህ ህዝብ። ይሄ ነው የወጣት ምክር አያችሁ። ሮባም ሲመጡ እስራኤል ያንኑ መልስ ነው የሽማግሌዎቹን ትቶ የነማንን ሰማ ነው ይለው። የወጣቶቹን ሲመጡ አባቴ ሸክም አክብዶብን ነበር ብላችሁ መታችኋል። አባቴ በጅራፍ ገርፏችኋል እኔ በጊንጥ ገርፋችኋል። የኔ ትንሽ አጣት ከአባቴ ወገብ ተወፍራለች። ይሄን እንድታቋላችሁ እስራኤል ሁሉ ይላል ሲመለስ ምንድነው ያሉት? ከዳዊት ቤት ምን አለን ከእንግዲህ አሉ። አያችሁ ከእንግዲህ ከዳዊት ቤት ምን አለን? ኢዮርባአምን ያዙና አስሩ ነገር ተከፈለ። በቃ እሱ ሮባአም ትንሽ አጣቴ ከአባቴ ወገብ ተወፍራለች ያለው ሁለት ነገድ ብቻ ይዞ ቀረ። አስሩ ነገር ለብቻ ሁለቱን እስራኤል የተከፈለች በሮባአም ዘመን። አሁን ሳሙኤል በኤሊ ስር ሆኖ ማደጉ ለአገልግሎቱ ስኬት አስፈላጊ ነበር። ሽማግሌ ካህናት፣ ሽማግሌ ሊቃውንት ምንጊዜም ምንድነው ሙሴ የሚያለው? ተሳአሎ ለአቡከ ወይነግረከ ወለሊቃውንቲ ከይዜኑከ፣ አባትህን ጠይቅ ይነግርሃል፣ ሊቃውንትህን ጠይቅ እነሱ ያስረዷሃል። ሸምግለውበታል። አሁን ዓለምን የሚያዩበት እይታና እኛ የምናይበት እይታ አንድ አይደል? በብዙ ነገር እንለያያለን። የሚመክረው ሽማግሌ ያለው ሰው የታደለ ሰው። ሁላችንም እኛም በመንፈሳዊ ህይወታችን ለማደግ የግድ የሽማግሌዎች ምክር ያስፈልገናል። ሽማግሌ የሚለው በመጽሐፍ ቅዱስ በእድሜ የገፉትንም ያመለክታል፣ ካህናትንም ያመለክታል። የነሱ ምክር ያስፈልገናል። ብዙ ጊዜ ቁጭ አድርገው የሚነግሩን አካሄድ ልክ አይደለም ብለው የሚገስጹን የሚቆጡን አይደለም። የሚቆጣንም ማግኘት እኮ መታደል፣ የሚቆጡንም ማግኘት። ሳሙኤል ይሄ ነበረ የተሰጠው እና በኤሊ ፊት አገለገለ። ራእይ ሰማ፣ እግዚአብሔር ጠራው። የእግዚአብሔርን ድምፅ አያውቅም። ለኤሊ ሄዶ ነገረው። እግዚአብሔር ምንድን ያለው? የኤሊን ቤት እጠርገዋለሁ አይደል ያለው? የሚሰማውን ሁሉ ጆሮውን ጭው የሚያደርግ ነገር በእስራኤል አደርጋለሁ፣ የኤሊን ቤት እጠርገዋለሁ። እንደውም እግዚአብሔር ማለ ነው የሚለው እዛ ላይ የኤሊ ቤት ኃጢአት በየትኛውም መስዋዕትና ጸሎት ላይሰረይለት ምያለው። አይደንቅም? እግዚአብሔር ማለ በምንም አይነት መስዋዕት በምንም አይነት ጸሎት የኤሊ ቤት ኃጢአት እንዳይሰረይ ምያለው። እኛ እኮ እግዚአብሔር ምን ያህል ምህረቱን እንዳበዛ ተመልከቱ። በእኛ ላይ እግዚአብሔር አንድ ቀን እንዲህ አይነት መሐላ ቢምል በእኛ ላይ ምን ማውጫ ይኖራል? እስቲ አስቡት። የሚጸለየውም ጸሎት የሚቆመውም ማህሌቱ ምህላው ቅዳሴው የሚሰዋው መስዋዕት ከእንግዲህ የእናንተን ኃጢአት አያስተሰርይም ቢለን በምን እንታረቀዋለን እግዚአብሔር? ስለዚህ መስዋዕቱንም መቀበሉ ጸሎቱንም መቀበሉ የቸርነቱ ውጤት እንደሆነ ታያላችሁ። የኤሊም ቤት ግን ማለ ምንም አይነት ጸሎትና መስዋዕት አያስተሰርይለትም። በቃ እሱ ነው። ሳሙኤል ነገረው ለኤሊ፣ እግዚአብሔር የነገረህን ንገረኝ ካልወዲያ ረግመሃለሁ ሲለው ምን ማድረግ ይችላል? አረዳው። እንዲህ ብሏል እግዚአብሔር ሲለው ኤሊ እንዲህም ሰምቶ ለመጸጸት ራሱን አላዘጋጅም። እሱ እግዚአብሔር ነው፣ የወደደውን ያደርጋል። እውነት እግዚአብሔር ስለነገርከው አይደለም የወደደውን የሚያደርገው። ምንጊዜም እግዚአብሔር የወደደውን ለማድረግ ካህሊ ነው። የእኛን ምክር አይጠይቅም። ለኛ እኮ አስቀድሞ የሚነግረን ምን እንድንሆን ነው? እንድንመለስ ነው፣ እንድንጸጸት ነው እንጂ እግዚአብሔር ላጥፋ ካለ ምንም የማንንም ፈቃድ አይጠይቅም፣ የማንንም ምክር አይጠይቅም። ግን አበው እንደሚሉ ልጠፋ ያለች ከተማ ነጋሪት ቢጎሰማ ትሰማ እንደሚሉ ቢነገረውም ኤሊ ለመመለስ ፈቃደኛ ነው። እሱ እግዚአብሔር ነው፣ የወደደውን ያደርጋል። እሺ የወደደውን ማድረግ እንደሚችል አሁን ያ ሽማግሌ ካህን መስማት ስላለበት እግዚአብሔር ስራውን ጀመረ። ፍልስጤማውያንና እስራኤል ጦርነት ገጠሙ። በአንድ ቀን ውጊያ 3000 ሰዎች ሞቱባቸው። እስራኤል ሲሞቱባቸው አንድ ጥያቄ ጠየቁ ለራሳቸው። ዛሬ እግዚአብሔር በጠላቶቻችን ፊት ስለምን መታን? አይገርምም ጥያቄው? ጠላቶቻችን ለምን መቱን አላሉ። በጠላቶቻችን ፊት እግዚአብሔር ለምን መታን? ምንድነው ምክንያቱ? ሲጠያየቁ ምን አሉ? አይ ታቦተ ጽዮን አለመምጣቷ ነው። ታቦተ ጽዮን ብትመጣ ታቦተ ጽዮንን ይዘን ብንዋጋ ጣላቶቻችን እናሸንፋለን። ስለዚህ ታቦተ ጽዮንን እናምጣ። ላኩ ይላል ወደ ሴሎ ታቦተ ጽዮን እንድትመጣ። ታቦተ ጽዮንን የሚሸከሙ ደግሞ እነማን ናቸው? አፍኒንና ፊንሐስ ናቸው። አፍኒንና ፊንሐስ እግዚአብሔር የቀጠረላቸው ነገር ስላለ ያቺ ነገር መፈጸም ስላለባት ተነግሯቸውም አልመለስ ስላሉ የሰሩትን ኃጢአት ነግሬያችሁ የለ የእግዚአብሔርን የቤተ መቅደሱን ስርዓት ይንቁ ነበር፣ የመስዋዕቱን ስርዓት ይንቁ ነበር፣ ከቤተ መቅደስ ከሚያገለግሉ ሴቶች ጋር ያመነዝሩ ነበር። ይሄ ከባድ ኃጢአት ነው። ከሁሉ የከፋው ህዝቡ እነሱን እያየ እግዚአብሔርን የሚንቅ ለኃጢአት የሚደፋፈር ሆነ። ካህናቱ እንዲየሰሩ አይደል እንዴ ያለ ህዝቡ ማመንዝራ ሆነ። የሚሰራውን ሁሉ ኃጢአት በካህናቱ ያማህኝ የሚሰራው ሆነ። እዚህ ላይ ጥንቃቄ እንድናደርግ ባለፈው ነግሬያችኋለሁ። ሁሉ በየነፍሱ ይጠየቃል። ሁሉ በየነፍሱ እንጂ ማንም ስለማን እከሌን አይቼ ነው ይሄን ያደረኩት ብንል መልስ አይሆን። ስለዚህ አፍኒንና ፊንሐስ ታቦተ ጽዮንን ተሸክመው ወደ ፍልስጤማውያንና እስራኤላውያን ውጊያ ወደሚያደርጉበት ስፍራ ሄዱ። በዚያ ሲሄዱ ልክ ታቦተ ጽዮን ወደ እስራኤላውያን ካምፕ የጦር ካምፕ ታቦተ ጽዮን ስትደርስ እስራኤላውያን ታላቅ እልልታ አደረጉ። ከእልልታቸው የተነሳ ምድሪቱ ሁሉ አስተጋባች። እልልታቸውን ምድሪቱ ሁሉ አስተጋባች። አሁን አንዳንድ ቦታ ንግስ ስንሄድ እልልታው፣ ጭብጨባው፣ ሆታው ሲደምቅ መሬቱ ሁሉ ስፍራው ሁሉ ነው አይደለም በምስጋና የሚመላ። ልክ እንደዛ ማለት ምድሪቱ ሁሉ አስተጋባች። እልልታቸው ከደስታቸው የተነሳ ለምን ታቦተ ጽዮን ለነሱ ምንጊዜም የድል ምልክት ናት፣ የአሸናፊነት ምልክት ናት። ታቦተ ጽዮንን ይዘው መረታት አያውቁም እስራኤላውያን በታሪካቸው። ስለዚህ አሁን ስትመጣላቸው የወንድሞቻችንን ደም እንመልሳለን፣ ትላንት ተዋርደን ነበር፣ ዛሬ ደግሞ በተራ ፍልስጤማውያንን ውርደት እናለብሳቸዋለን ብለው ሀሴት አደረጉ፣ እልልታ አደረጉ። ፍልስጤማውያን ምንድነው የምንሰማው? ለወትሮ ድል ያደረገ ሆታ ያደርጋል፣ የተሸነፈ ደግሞ ያዝናል፣ ይተክዛል። እስራኤላውያንን የመታናቸው እኛ ነን፣ እንዴት እንደሱ ዛሬ ደስታ አደረጉ ብለው ብቅ ብለው ሲያዩ ማንን አዩት? ታቦተ ጽዮን። ወዮልን አሉ። አሁን ፍልስጤማውያን ወዮልን፣ አምላካቸው እግዚአብሔር ወደ ሰፈር መጥቷል። እነዚህ አማልክት ደግሞ አሉ ግብፃውያንን በከባድ መቅሰፍት የመቱ ናቸው። ወዮልን አሉ። ነገር ግን ወዮልን ካሉ በኋላ መልሰው ምን አሉ? ፍልስጤማውያን ጎብዙ፣ በርቱ፣ እብራውያንን ባሪያ እንዳረጋችኋቸው እነሱ መልሰው ባሪያዎች እንዳያረጓችሁ ጎብዙና ተዋጉ። ባሪያ ከመሆን መሞት ይሻለናል እንደማለት። ጎብዙና ተዋጉ አሉ። ታቦተ ጽዮንን ይዘው እስራኤላውያን ተዋጉ። በትላንትና ውጊያ 3000 ሰው ነበር የወደቀው። ታቦተ ጽዮንን ይዘው ሲዋጉ 30000 ወደቁ። 30000 እስራኤላውያን ሞቱ። የሚደንቀው ታቦተ ጽዮንም ተማረከች። ሁለቱ ካህናት አፍኒንና ፊንሐስ በአንድ ጦር ወደቁ። አሁን የእግዚአብሔር ፍርድ እንዴት እየሰራ እንደሆነ ተመልከቱ። የኤሊን ቤት ጠርገዋለሁ አይደል ያለው? ኤሊ የነበሩት እነዚህ ሁለት ልጆች ናቸው። መጥረጉ አልተጀመረም። ታቦተ ጽዮን ተማረከች። ሁለቱ አፍኒንና ፊንሐስ ሞቱ። ከእስራኤል 30000 ሞቱ። አንዱ ከጦርነት ያመለጠ ሰው እየሮጠ ኤሊ ወዳለበት ወደ ከተማው እስራኤላውያን ወዳሉበት። በድሮ ጊዜ እስራኤላውያን አንድ መርዶ ሊነግሩ ሲመጡ ልብሳቸውን ይቀዳሉ፣ ሰውነታቸው ላይ ትቢያ ይነሰንሳሉ። የመሬቱን ትቢያ ሰውነታቸው ላይ ነስንሰው ልብሳቸውን ቀደው ከታዩ ምንጊዜም የጥሩ ምልክት አይደለም። ስለዚህ ያ ሰው መጣ። ህዝቡ ምልክቱን እያየ ማልቀስ ጀመረ፣ መጮህ ጀመረ። ከተማዋ በዋይታ ተሞላች ነው የሚለው። መጮህ ጀመረ። በኋላ ኤሊ ጋር ደረሰ። ኤሊ ደግሞ ወንበሩን መድረኩ ጋር አስወጥቶ ቁጭ ብሎ ነበር። የዘጠና ዓመት ሽማግሌ ነው። ወደ ኤሊ ቀረበ። አንተ ከጦርነቱ የመጣ ሰው ነህ አለው። አዎ። እንዴት ሆነ ጦርነቱ አለው። እስራኤላውያን ተመቱ አለው። ሁለቱ ልጆች አፍኒንና ፊንሐስም ሞቱ በጦርነቱ። አባቶች ምን ይላሉ? ይሄ ሁሉ ኤሊ ይጠብቀው ስለነበረ ብዙም አላስደነገጠውም ይላሉ። ታቦተ ጽዮን ተማረከች ሲለው ደነገጠ ኤሊ። ከብሬባት እንወር የነበረች ታቦተ ጽዮን ተማረከችን ብሎ አሰምቶ ሊያለቅስ የወጋ አለቃቀስ አለ አይደል? አሰምቶ ሊያለቅስ እነሳለው ሲል ሽማግሌ ነውና ኮምበሩ ላይ ፍንግል አለ። አንገቱ ተሰብሮ ሞተ። የሊ ቤት ተጠረገ አልተጠረገ? ልክ በዚሁ ሰዓት የፊንሃስ ሚስት ምጥ ተያዘች። አንዳንድ ጊዜ ሴቶችን ጭንቀት ምጣቸውን ያቀርበዋል አይደለም? ገና ጊዜያቸው ሳይደርስ ራሱ ሊመጣ ይችላል። ከባድ የሚያስጨንቅ ወሬ ወይ ያዘን ወሬ ወይ በጣምም ደስታ እንዲህ አይነት ነገሮች ከሆኑ ቶሎ ምጣቸውን ሊያመጣ፣ እሷ ይሄን ወሬ ስትሰማ ምጥ ያዛል። አመጣ ስትወልድ ወንድ ልጅ ወለደች። ወንድ ልጅ ስትወልድ አዋላጆቹ እስራኤላውያን ከበዋት የነበሩ ሴቶች በይ በርቺ ጽኚ፣ በአማትሽም በሞተው በባለሽም ፋንታ ወንድ ልጅ ተወልዶልሻልና አይዞሽ አሏት። እሷ ግን ክብር ከእስራኤል ለቋል ስትል ኢካቦድ አለችው ስሙ። የታቦተ ጽዮን መማረክ ለእሷ ክብር ከምን የመልቀቅ ምልክት ነው? ከእስራኤል የመልቀቅ ምልክት ነው። ክብር ከእስራኤል ለቋልና ደስ ይበልሽ አትበሉኝ፣ የልጁን ስም ይልቅ ማን በሉት አለች? ኢካቦድ በሉት። እንግዲህ እንዴት አድርጋ ሀዘኗን እንደገለጸች ተመልከቱ። ደግሞ ለአንዲት ሴት በእንደዛ አይነት ጭንቅ ሰዓት የባሏን ሞት የአማቷን ሞት እንደገና የአማቿን አይደለም እንዴ? የተረዳችሁ ስንት ሞት እንደሆነ ተመልከቱ። እግዚአብሔር መጥረግ ጀምሯል። የሚደንቃችሁ ነገር እግዚአብሔር የጀመረውን በሰሎሞን ጊዜ የኤሊን ቤት ጨርሶ ከቤተ መቅደስ የማውጣት ስራ በሰሎሞን ጊዜ ፈጽሞታል። የኤሊ ቤት ያው ክህነት በዘር አይደል የሚሄደው? የልጅ ልጅ እየሆነ ልክ ሰለሞን ላይ ሲደርሱ በሰለሞን ጊዜ አንዲት ሰለሞን እንዳይነግስ ሌላኛው የዳዊት ልጅ እንዲነግስ ስራ ሰርተው አገኛቸው። ለአንዴና ለመጨረሻ ጊዜ አስወጣቸው ከቤተ መቅደስ ይላል። እግዚአብሔር በሳሙኤል የተናገረውን ነገር ፈጸመው ብሎ ተጽፏል እዛ መጽሐፈ ነገስት ላይ። በሳሙኤል የተናገረውን አስቀድሞ የተናገረውን ነገር ፈጸመው። እነዚህ ሁሉ ነገሮች ታቦተ ጽዮን ከተማረከች በኋላ ማን ነው ቅዱስ ጳውሎስ እዛ ጢሞቴዎስ ላይ የሚናገረው ነገር አለ፣ እናንተ ባትታመኑ እግዚአብሔር ራሱ የታመነ ሆኖ ይኖራል ይላል። እኛ ለእግዚአብሔር መታመን እሱን ማመን ቢያቅተን እሱ ግን ራሱን መካድ አይችልም ይላል። ራሱን መካድ አይችልም ብሎ ነው የሚያስቀምጠው። ራሱን መካድ አይችልም እግዚአብሔር ካህሊነቱ ሌሎችም የእግዚአብሔርን ባህሪያቱን ሊክዳቸው አይችልም። እግዚአብሔርነቱ ይሄ ነው። አሁን ያቺ ታቦተ ጽዮን ተማረከች። ፍልስጤማውያን ግብጽን የመታች እንደዛ አህዛብን ሁሉ ያስጨነቀች፣ እንዴ ለካስ ከኛ ጣዖት የምታንስ ብትሆን ነው ከኛ አምላክ የምታንስ ብትሆን ነው ብለው ወስደው በጣዖታቸው ቤት አኖሯል። ዳጎን ከላይ ተቀምጧል፣ እሷን ታቦተ ጽዮንን ከስር አስቀመጧትና በሩን ዘግተው የራሳቸውን የድል ፌሽቲያ ሊያረጉ ወደ ጉዳያቸው ሄዱ። በጠዋት ማልደው ሲመጡ ያንን ዳጎንን ከስር አድርጋ እሷ ከላይ ተቀምጣ ጠበቀቻቸው። ዳጎን በግንባሩ ተደፍቷል። ወደ ማን? ወደ ታቦተ ጽዮን። ምክንያቱም ታቦቷ የእግዚአብሔር ያንን ዳጎንን እንኳን ድንጋይ ወይም እንጨት አድርጎ የፈጠረው የእሱ ዙፋን ናት አይደል ታቦቷ። ስለዚህ መስገድ ይገባው ነበር። ተደፍቶ ነው ያገኙት። ይሄ እንዴት ሊሆን ይችላል ብለው እንደገና ዳጎንን አንስተው ከላይ አስቀምጦ ታቦተ ጽዮንን ትላንት የነበረችበት ቦታ አድርገው ደግሞ ሄዱ። በነጋታው ሲመለሱ ደግሞ አንገቱን ለብቻ እጆቹን ለብቻ ሰባብራ ደረቱን ለብቻ ደግሞ አንድ ቦታ ጥላ ጠበቀቻቸው። ይሄም አልበቃም፣ ከተማይቱን በታላቅ ግዳይ መታ ይላል እግዚአብሔር። እንደውም ከተማይቱ ላይ የእግዚአብሔር እጅ ከበደችባቸው ይላል። በጣም ከበደች፣ የእግዚአብሔር አስጨነቃቸው። የሞቱት ሞቱ፣ ያልሞቱት ደግሞ ሰውነታቸው ላይ አይጥ አይጥ የሚያካክልባጭ ወጣባቸው ይላል። ስታነቡት እዛ መጽሐፈ ሳሙኤል ምዕራፍ 5 ምዕራፍ 6 ምዕራፍ 4 ስታነቡ አይጥ አይጥ የሚያካክልባጭ ነው ወጣባቸው ሰውነታቸው ላይ። ይሄ ብቻ አይደለም፣ ሰውነታቸው ላይ እባጭ መውጣት አይደለም፣ ሀፍረተ ስጋቸው እንደ ዘነዘና ተንጠልጥሎ ወደ ታች ሲወርድ ድረስ አፍረታቸውን ሁሉ አሳበጠው። ወንዶቹ የሴቶቹን ማህፀን ሁሉ ዘጋ። ይሄ ከሞቱት ውጪ ነው። ተመልከቱ፣ የዛን ጊዜ ይሄ ጭንቅ ሲመጣ የእግዚአብሔር እጅ ሲከብድባቸው ምን እናደርጋለን? አሁን ምን እናደርግ? የፍልስጤም መኳንንት ሁሉ ተሰብስበዋል። አሁን ከዛ ከነበረበት ከአስቀሎና ወሰዱልን ወደዛ ወደ ጋይ ይሄዳሉ። ወደ ጋይ ወደሚባለው አገርም ሲሄድ ገና ታቦቱ ያችን ድንበር ሲሻገር የዛለም አገር ሰው መጣ። ደሞ ከዚህ ወደ ላይ ወደ ስታሮት ይሄድ ይላሉ። ደሞ ወደዛም ሲሄድ ያንንም አገር ይመታል። አይ ምንድነው ይሻለናልውና የፍልስጤማውያን የታቦት ካህናትና ጠንቋዮችን ምን ይሻለናል ብለው ጠየቁ። ሲጠይቁ እነዛ የታቦት ካህናትና ጠንቋዮች የተሻሉ ሆነው ተገኙ። አይ ይሄ ነገር ከእግዚአብሔር ነው የሆነው። አሁን ዝም ብላችሁ ብትልኩትም መቅሰፍቱ አያቆምም፣ ያጠፋችኋል። ስለዚህ የበደል ካሳ መካስ አለባችሁ። ማርካችሁ ዳጎን ስር ላደረጋችሁበት የበደል ካሳ መካስ አለባችሁ። ምንድነው የበደሉ ካሳ? በፍልስጤማውያን መኳንንት ልክ በእነሱ መኳንንት ልክ ሰውነታችሁ ላይ የወጣውን እባጭ አስመስላችሁ በወርቅ ትልልቅ አይጦች አሰርታችሁ እንደ በደል መስዋዕት እዛ ታቦቱ የሚቀመጥበት ሰረገላ ላይ አድርጉ። ሁለት ገና ወይፈን ያልደረሰባቸው ጊደሮች አምጡና አይደለም እዚህ ላይ ላሞች ነው፣ ሁለት ላሞች ጥጆቻቸውን የጣሉ ሁለት ላሞች አምጡና ሰረገላውን በዛ ላይ ጥመዱት። ታቦቱን በሰረገላው ላይ አኑሩ። ከዚያ በኋላ ልቀቁት። ስትለቁት ቀጥ ብሎ ወደ ቤት ሳሚስ ከወጣ ቦታዎች ናቸው እነዚህ ከተሞች ናቸው። ወደ ግራም ወደ ቀኝም ሳይሉ ከብቶቹ ቀጥታ ወደ ቤት ሳሚስ ከሄዱ ይሄን ነገር ያደረገብን እግዚአብሔር ነው። ጥጆቻቸው ተዝብለዋቸው ሀገራቸው ናፍቋቸው ከብቶቹ እነዛ ሁለቱ ላሞች ወደ ቀኝ ወደ ግራ ካሉ ግን ይሄን ያደረገብን እግዚአብሔር አይደለም እንዲሁ መጥቶብናል ማለት ነው ብሎ ይሄን ምልክት ሰጧቸው ጠንቋዮቹና የጣውቱ ካህናት። እንደተባለው አድርገው ያንን ታቦት ሰረገላው ላይ አድርገው ሲለቁት እነዛ ከብቶች ወደ ቀኝም ወደ ግራም ሳይሉ ጥጆቻቸውንም ሳያስቡ ቀጥ ብለው በቤት ሳሚስ ጎዳና ወጡ። ይሄ ምን ምልክት ነው? አያችሁ እግዚአብሔር ያደረገው እንደሆነ ምልክት ነው። እንደውም ምን ይላል ታቦቱን የተሸከሙት እነዛ ጥጆቹ ይፋንኑ ሁሉ ነበር ይላል። ከብቶቹ ይፋንኑ ሁሉ ነበር። የቤት ሳሚስ ሰዎች ቀና ብለው ሲመለከቱ ታቦቷ መጣለች። በጣም ደስ ብሏቸው የሰረገላውን እንጨት ቶሎ ቆራርጠው ረበረቡ። ሁለቱን ላሞች አረዱና ለእግዚአብሔር የሚቃጠል መስዋዕት አቀረቡ። ደስ ብሏቸው እልልት አደረጉ ይላል። ግን ወዲያውኑ እግዚአብሔር ከቤት ሳሚስ ሰዎች ደግሞ 70 ሰዎችን ገደለ። ለምን? ወደ ታቦቱ ውስጥ አይተው ነበርና። ካህናት አይደሉም፣ ሌዋውያን አይደሉም፣ ግን እስራኤላውያን ናቸው። በታቦቱ ያምናሉ፣ ደስታቸውንም ያሳያል። አይደለም እንዴ? ግን ወደ ታቦቱ ማየት የማይገባቸውን ወደ ታቦቱ ውስጥ ስላዩ 70 ሰዎችን እግዚአብሔር ቀሰፈ ወዲያው። ይህን ስትመለከቱ በአምልኳችን ልክ እንዳለን ያሳያል አያሳይ? ድንበር ድንበር አለው ለሁሉም አይደለም እንዴ? ድንበር አለው። ምእመን የማያልፈው ካህን የሚያልፈው፣ ካህን የማያልፈው ጳጳስ የሚያልፈው። ምን ጊዜ ምን ተሰርቷል? እርከን ተሰርቷል፣ ድንበር አለ። ከዛ ያለፈው ሁሉ ዋጋ ይቀበላል ምን ጊዜ። አሁን ዛሬ ታቦት ሲወጣ በምን አይነት ሁኔታ ነው ታቦቱን ምናጅበው ምናከብረው? በምን አይነት ሁኔታ? ብዙዎቻችን ምን ያህል ድፍረት እየተዳፈረ እንደሆነ የምታዩት ነገር። ሴቶች ዛሬ ድሮ እንኳን ታቦት ላይ አይደለም ቤተ መቅደስ ያለ መጋረጃ ላይ ስዕላት ላይ ሽቶ ለመረብረብ የፈለገ ሰው አምጥቶ ለማን ነው የሚሰጠው? ለካህኑ ነው። ወንድም ይሁን ሴትም ትሁን አምጥቶ የሚሰጠው ለካህኑ ነው። መባን በእግዚአብሔር ፊት ማቅረብ የካህን ድርሻ ነው፣ የምእመን ድርሻ አይደለም። ምእመኑ መባውን ሁሉ ለማን ነው የሚሰጠው? ለካህኑ ነው። ይሄ ስርዓተ ቤተ ክርስቲያን። ሽቶውን ገዝቼ ያመጣሁት እኔ ነኝ ብሎ ዝም ብሎ አይችልም። በመጀመሪያ ደረጃ በቤተ መቅደስ መባ ሆኖ ለእግዚአብሔር የሚቀርብ ነገር በጸሎት ሳይባረክ መባ ሆኖ አይቀርም። ሽቶ መዓዛው ጥሩ ስለሆነ ወይም የመጣው ዕጣን በውድ ስለተገዛ ወይም የተገኘው የወይራ ዘይት ለቅባ ቅዱስነት የተመረጠ ስለሆነ እንደው ዝም ብሎ አምጥቶ መጠቀም የለም። መጀመሪያ በጸሎት መለወጥ አለበት፣ ተለውጦ ነው። ዛሬ ሰው ታቦት ላይ ሽቶ ለመረብረብ ሴቶች የደፈሩበት ጊዜ። ይህን ምነግራችሁ ወንጌል እየተማራችሁ ስለሆነ ይልቁንም ማስተምራችሁን የምትሰሙኝ ከሆነ ታቦቱን ስለተጠጋችሁ የተለየ በረከት አታገኙ። ስለራቃችሁትም በረከትን አታጡ። በረከትን ምናገኘው እንደሚገባው ስናከብረው የእግዚአብሔርን ቤት ስለተዳፈርን በረከት አናገኝ። የእግዚአብሔርን ቤት በማክበር ነው በረከት የሚገኘው። ንዋያተ ቅድሳቱን በማክበር ነው በረከት የሚገኘው። ዛሬ ሰው ይሄን ሁሉ ረስቶታል፣ ይሄን ሁሉ ትቶታል። ቀድም በመስቀል መስዬ ነገርኳችሁ ለዚህ አይደል? በመስቀል መስዬ ነገርኳችሁ ለዚህ ነው። የታላቁ አቡነ ዮሐንስንም ታሪክ እንደውም ጀመር አድርጌላችሁ ነው አለቆ እንግዲህ አስቡ። እሳቸው ያስቀደሱ ነው ያለቅሳሉ። ሲያለቅሱ የሚያለቅስ ሰው አንዳንድ ጊዜ ውስጡን የሆነ ነገር ሲነካው እንዲህ የማለት ነገር አለው አይደል? እንደዛ ሲሉ ድንገት አስኬማቸውን ከላያቸው ላይ ወደቀ። ቀድም አሁን ብዙ አባታችን መጥተው ያያችሁት ማለት ነው። አስኬማቸው ወደቀ። እናኛ አባት ሲነግሩኝ ልክ ወድቆ ትዝ አላላቸው ምሳቸው ረስተውታል። እና ግዚኦታው ምን ካለቀ በኋላ እንዲህ ሲሉ አስኬማቸውን ያጡታልና የት ሄደ ብለው እንዲህ ሲፈልጉ ወድቋል። እዛ ቤተ መቅደስ ያለው ካህን ዲያቆን ሁሉ ሄዶ የነካ የለም ያችን አስኬማ ደፍሮ ቆመናል አሉ ዝም ብለው። በኋላ እሳቸው እንዲህ ሲያዩ አምጡት ብለው ምልክት ሰጡ አሉ። ያው በምልክት አምጡት ሲሉ ሁላችንም ፈራናሉ። ማን ሄዶ ያችን አስኬማ አንስቶ ይስጥ ፈራናሉ። በቃ ያችን ለመንካት መጨረሻ ቆጣ ብለው አምጣሉኝ አሉ። እኔን የማደርገው ቢጠፋኝ አሉ የለበስኩትን ኩታዬን አወለኩና በኩታዬ ወስጄ ሰጠኋቸው። እንግዲህ ምን ያህል ይታያችኋል አክብሮት። እኛ አባት አሁን እንደዛ ሲያደርጉ የሚያገኙትን በረከት ተመልከቱ። እግዚአብሔር ምን ያህል በሱ ስም ጵጵስና ደረጃ የደረሱን እኚህን አባት ምን ያህል እግዚአብሔርን መፍራት ነው እኮ አይደል? በእግዚአብሔር ስም ተቀበልናችሁ አይደል እንዴ? መጽሐፍ ቅዱስ የሚለው በጌታ ስም የሚመጣ የተባረከ ነው እኮ ሌላ አይደል? ካህናትን የምናከብረው እኮ ከማን አንጻር ነው? የልዑሉ ካህናት ናቸው ብለን ነው የምናከብረው። እንግዲህ የእግዚአብሔር ታቦት ነው የምንለው፣ መስቀሉ የእግዚአብሔር ነው የምንለው፣ ንዋያተ ቅድሳቱ የእግዚአብሔር ናቸው ነው የምንለው። ንዋያተ ቅድሳትን መናቅ፣ ንዋያተ ቅድሳትን ማቃለል ምን ያመጣል? ትንቢተ ዳንኤልን ማንበብ ነው። ብልጣሶር እነ ቂሮስን ድል ነስቶ ሲመጣ ኃይል ተሰማው ይላል፣ ደስታ ተሰማው። እና አሁን ከኔ በላይ ማን ሊኖር ነው? ናቡከደነጾር አያቴ ከኢየሩሳሌም ማርኮ የመጣውን አምጡ። አምላክማ ቢኖር ኖሮ እስራኤል ባልተማረከች ቤተ መቅደሱም ባልፈረሰ ነበር። በሉ በጻህሉ ፈትፍቱበት፣ በጽዋው ደግሞ ወይን ቅዱበትና አብሉ አጠጡ። ለእግዚአብሔር መስዋዕት ማቅረቢያ የነበረው እዛ ላሉት ወይዛዝርትና መኳንንት እንዲበሉበትና እንዲጠጡበት አለ። በልተው ጠጥተው አልጨረሱም። ግንቡ ላይ ማኔ ቴቄል ፋሬስ አይደል የተጻፈው? እግዚአብሔር መዘነ፣ ቀለህ ተገኘ፣ መንግስትህን ቆረጠው። ለቂሮስ ለሜዶንና ለፋርስ ሰዎችም መንግስት ተሰጠች። ባቢሎን የጠፋች የዛን ጊዜ በብልጣሶር እነ ናቡከደነጾር የገነቧት ባቢሎን በነ ብልጣሶር ስህተት እነ ቂሮስ መጡና ጠፏት። ለዚህ ነው የእግዚአብሔር የሆነውን ነገር ሁሉ ማክበር የተገባ ነው። በእግዚአብሔር ስም የሚመጣውን ሁሉ ማክበር የተገባ ነው። የቤት ሳሚስ ሰዎች ወደ ውስጥ ማየት ያልነበራቸው አዩ። ኦዛ በሱ የተነሳ አንድ ቦታ የኦዛ ስብራት ተብሎ ተጠርቷል አይደል? ኦዛ ታቦቱን ለመንካት ይፈልግ ነበር። በውስጥ መሻት ነበር ታቦቱን መንካት። በቃ ለሱ እንደ አንድ ቅድስና ከእግዚአብሔር ጋር እንደ መቅረብ ይቁጠረው። እሱ ያውቃል። ታቦቱን ይጎትቶ የነበሩ ሰረገላውን ይጎትቶ የነበሩ ጊደሮች ዝማሬውን ሲሰሙ ፋነኑ። መፋነን ማለት ታውቃላችኋል፣ መዝለል። ሲፋነኑ ታቦቱ ሊወድቅ ነው ብሎ ምክንያት አገኘው። ማመሃኛ እኛ ብዙ ጊዜ ምክንያት አይደል? ብዙ ጊዜ የምትጽፉልኝ ሪፖርት ላይ ምክንያት አያድንም ነው የምጽፍላችሁ። ይቼ ደረሳችሁ ብዙ ሰዎች ትኖራላችሁ አይደል? እንዲሆኜ በዚህ ወጥቼ በዚህ ወርጄ ስትሉ ምክንያት አያድንም ነው መጽፈው ማለት። አሁን እሱ ምክንያት አገኘ። አሁን እግዚአብሔርም ለምን ነካ ብሎ ቢጠይቀኝ እንዴ ታቦቱ ሊወድቅ ነው ብዬ ነው። ሌዋውያኑም ቢጠይቁኝ ህዝቡም ቢጠይቀኝ ምልል ነው ታቦቱ ሊወድቅ ነው ብዬ ምክንያት እሰጣለሁ ነው። አሁን በሱ ቤት ብልጥ መሆኑ ነው። አሁን እሱ ሄደና ታቦቱን ሲል ወዲያው መጣው አይደል የሚለው እግዚአብሔር ወዲያውኑ መጣው። ያ የሞተበት ቦታ የኦዛ ስብራት ተባለ። ያልተፈቀደለትን መንካት ማለት በዚህ ጉዳይ ከበቂ በላይ ነግሬያችኋለሁ። በእውነት ከበቂ በላይ ነግሬያችኋለሁ። ክልላችሁን ድንበራችሁን ማወቅ እንዳለባችሁ ከበቂ በላይ ነግሬያችኋለሁ። በዚህ ውስጥ እግዚአብሔር ለኔና ለእናንተ ያስተማረን ብዙ ትምህርት አለ። በጣም ብዙ ትምህርት አለ። በመጀመሪያ በሳሙኤል አገልግሎት ውስጥ ለኛ ያስተማረን ነገር ቅድም የነገርኳችሁ ቁም ነገር ላይ አባቶቻችን እንዲህ ብለዋል። በመምህር እግር ስር ያደገ ደቀ መዝሙር ነው በኋላ መምህሩን ሊሆን የሚችል። በአበው መነኮሳት እግር ስር የኖረ ነው በኋላ ምንም የሆነው ጥሩ መነኩሴ የሚወጣው። በምንኩስና ስርዓት ምን ጊዜም አንዱ ሊመነኩስ ሲሄድ ወጣቱን መነኩሴ ለአንድ አረጋዊ መነኩሴ ነው የሚሰጡት አገልጋይ አድርገው ከህይወቱ እንዲማር እያየ እንዲማር። የቅዱስ ፖሊካርፐስ ደቀ መዝሙር የነበረው ማንበቡን ምኑን መጸለዩን ትቶ ስራው ሁሉ ይላል ቅዱስ ፖሊካርፐስ ሲወጣና ሲገባ ማየት ነው ይላል። ሲጸልይም ያየዋል፣ ሲወጣም ያየዋል፣ ሲገባም ያየዋል፣ መጻሕፍትም ሲመለከት እሱን ያያል፣ ሲበላም እሱን ነው የሚያየው። ፖሊካርፐስ ምን አለው ይላል፣ እንዲህ አንተ ሰው እኔን ብቻ በማየት ነው ፈዘህ የምትውለው? አትጸልይም? መጻሕፍት አታነብም? የራስህን የክርስትና ልምምድ አትሞክርም አለው። ምንድን ነው ግን ደቀ መዝሙሩ የመለሰው? አባቴ ሆይ አንተን ማየት ብቻ ለእኔ በቂ ነው። አያችሁ ከህይወቱ ምን ያህል ነገር እየተማረ እንደሆነ። አንተን ማየት ለእኔ በቂ ነው። ብዙ አበው መነኮሳት ስትጠይቋቸው፣ አንድ ነገር ስትጠይቋቸው አባቴ እንዲህ ይሉ ነበር፣ አባቴ እንዲህ ያደርጉ ነበር ብለው ነው የሚነግሯችሁ። በእኛም በቤተ ክርስቲያን መምህራን ስትጠይቋቸው የኔታ እንዲህ ይሉ ነበር፣ የኔታ እንዲህ ያደርጉ ነበር ከነሱ ግር ስር ስለኖሩ። ይህንን አባቶች አጽንተው ተናግረውታል። ምን ይላሉ? አበው ቅድም ራስን መግዛት ላይ የአበው ምክር እንደሰማችሁት አባ ሙሴ ጸሊም እንዲህ ይላል። ከታወቁ ገዳማውያን አንዱ አይደል አባ ሙሴ ጸሊም። በራሱ ሀሳብ ብቻ የሚመራ ሰው አለ በቀላሉ በሰይጣን ወጥመድ ውስጥ የሚወድቅ ነው አለ። በራሱ ሀሳብ ብቻ እኔ የቅድስናን ህይወት በራሴ ሀሳብ ብቻ ገንዘብ አደርጋለሁ የቅድስናን ህይወት እወጣዋለሁ ብሎ የሚጀምር ሰው በቀላሉ በሰይጣን ወጥመድ ውስጥ ይወድቃል ብሎ ነው ምክር የሰጠው አባ ሙሴ ጸሊም። እሱ እንኳን ለደረሰበት ደረጃ ያበቃው አባ ኤስድሮስ አይደል? እሱ ጉልበታም ስለነበረ ኃያል ስለነበረ አንድ በግ እኮ እንደ ሽንኩርት ልጦ ነው የሚበላ አባ ሙሴ ወንበዴ በነበረ ጊዜ። ፏፏቴ ጎርፍ ተጋፍቶ የሚዋኝ ሰው ነው። እንግዲህ ወደ ታች የሚመጣን ጎርፍ ወደ ላይ ሰንጥቆ መዋኘት ከባድ ነገር ነው አይደል? ከሰው ጋር ሲጣላ የጠላውን ሰው እኮ ከገደለ በኋላ በባላ እንጨት እንዲይዞ እኮ አሞራ የሚያበላ ሰው አባ ሙሴ ከነበረው ጉልበት የተነሳ ስሙ ሲሰማ በግብጽ በረሃ የማይርድ ሰው አልነበረም። በውንብድና ህይወቱ ወደ ገዳምም ሲሄድ ሊያጠፋን ነው ብለው ነበር ያሰቡ። በኋላ ሰይጣንንም እንደዛው የሚያሸንፍ መሰለው በጉልበት እና ብዙ ይሰግዳል። ምን ይላል ምን ይላል? የሰይጣን ውጊያ እየጠነከረ እየጠበቀ በኋላ ሄደና አባ ኤስድሮስን እንደ አልሆነልኝም፣ በቃ ይሄ ለእኔ የተፈቀደ አይመስለኝም፣ እኔ በተጋው ቁጥር ውጊያውም እየጠነከረብኝ የመጣው ሲለው ና ብሎ ተራዳ ላይ አወጣው ይላል። ማማ ላይ አወጣውና ወደ ምዕራብ ተመልከታለሁ። ሲመለከት ብዙ አጋንንት ተሰልፈው ነው ያየው ሊዋጉት። በራሴ ኃይል ብትል እነዚህ ሁሉ ይዋጓል። ወደ ምስራቅ ተመልከታለሁ ደግሞ ወደ ምስራቅ ሳይ ብዙ ሰራዊተ መላእክት አየ። በእግዚአብሔር ኃይል ብትል ደግሞ እነዚህ ሁሉ ይረዷል። ይሄ የህይወቱ ትልቅ ትምህርት ነበር ለአባ ሙሴ። ከዛ በኋላ በእግዚአብሔር ኃይል ብሎ ተዋጋ፣ አጋንንትን ሁሉ ድል አደረገ። በጸሎቱ ዝናብ እስኪያዘንብ ዝናብ እስኪዘጋ ድረስ አይደለም እንዲህ አባ ሙሴ የደረሰው፣ እንደ ኤልያስ ማለት ነው። በበረሃ አባ ሙሴ ሲባል ድሮ እንደዛ ይፈራ የነበረው፣ አሁን ደግሞ አባ ሙሴ ሲባል ሁሉ ለማየት የሚናፍቀው ቅዱስ አባ። በየትኛውም የኃጢአት ደረጃ ውስጥ ብንሆን የእግዚአብሔር ቸርነትን አያችኋል?
እኛ ከተመለስን መብቃት ያለብን ደረጃ ሁሉ እንደርሳለን። ዋናው ነገር የኛ ቁርጠኝነት የኛ ለመመለስ የኛ ያን ህይወት ለመግፋት መፈለጋችን ዋናው ነገር የሚታይ እንጂ አይሆንም እኔ ማን እንደዚህ ነፍሰ ገዳይ ሆን አመንዝራ ይሆን እንዲሁም ከዚህ በኋላ እንዴት ይዬ ነው ካልን ቅዱስ ዮሐንስ አፈወርቅ ለዚህ ነው ሰውን ተስፋ መቁረጥ የሚወዳውን ያህል ኃጢአት አይወዳው አያችሁት አባ ጴሜን ደግሞ እንዲህ ብሎ ተናገረ በራስ ሐሳብ መመራት ሰውን ከእግዚአብሔር የሚለይ የነሐስ ግድግዳ ነው አለ ደሞሱ በራስ ሐሳብ መመራት ሰውን ከእግዚአብሔር ፈጽሞ የሚለየው የነሐስ ግድግዳ ነው አባ ጴሜን ነው ይሄን ያለ አባ አንጦንስ ደግሞ መንፈሳዊ መሪዎቹን ወይም አባቶቹን የሚሰማ ሰው እግዚአብሔርን ይሰማል በቃ ምንም አጭር ቋንቋ ጌታም ይሄን ብሏል አይደል እናንተን የሚሰማ እኔን ይሰማል አይደለም እኔን የሚሰማ የላከኝን ይሰማል እናንተን የሚቀበል እኔን ይቀበላል እኔን የሚቀበል የላከኝን ይቀበላል እናንተን የሚጥል እኔን ይጥላል እኔን የጣለ ደግሞ የላከኝን ይጥላል ስለዚህ ዛሬ መምህራንን ካህናትን የማይቀበል ቀጥታ ማንን ነው የማይቀበለው? ክርስቶስን ነው የማይቀበለው። ሌላ ምንም የለው። ሳሙኤል የእግዚአብሔርን ቃል ድምጽ መለየት አልቻለም አይደል? ይሄ ትልቅ ትርጉም ነበረው። ሳሙኤል የአይሁድ ምሳሌ አርገውታል አባቶች። ሳሙኤልን የአይሁድ ምሳሌ ቃሉ የእግዚአብሔር ቃል ማለት ነው። የአካላዊ ቃል የኢየሱስ ክርስቶስ ምሳሌ ሳሙኤል ድምጹን መለየት አልቻለም አይደለም እ? አይሁዳውያንም ጌታችን ራሱ ሰው ሆኖ በመካከላቸው ተገኝቶ ቢያስተምራቸው ሊያውቁት ይችላል አላወቁት ለዚህ ነው ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ምን ብሏል እናንተም አታውቁት በመካከላችሁ ቆሟል ነው ያላቸው ቅዱስ ጳውሎስም ይችኑ ይዞ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር አይደለም ስለዚህ አንዱ እኮ አይሁዳውያን ጌታችንን የመስቀላቸው ምክንያቱ ምንድነው? የእግዚአብሔር ልጅ መሆኑን አለማወቃቸው። በነገራችን ላይ እነሱ ከሰሩት ነገርና ዛሬኛ ከምንሰራው የትኛው ይከፋል? እ? ለምን? እሱን ተመስቀል በላይ እኛ እየተነገረን አይደል? እየተነገረን ልዩነት አሁን እኛ አይሁዳውያን ላይ ነው ጣታችን ምን ቀስረዋል የሰቀው ክፎች መናጤዎች ይያልን እነሱ ላይ ግን የኛ ችንካር ስለማይታየን ነው ስንት ጊዜ እንደምንቸነክረው ስንት ጊዜ እንደምንሰቀለው ስለማይታየን ብቻ ዛሬ እኮ ኃጢያት መስራት ማለት የክርስቶስን ሞት አብሶ እቅድ ይዞ ቀጠሮ ይዞ ኃጢያት መስራት የክርስቶስን ሞት ዋጋ ማሳጣት ሌላ አቋር እሱ ለኛ የሞተው ለኃጢያት ሞተ ለጽድቅ እንድንኖር አይደለም ማየት ነው እንግዲህ ወደ ውጊያው ስንሄድ ቀድም አንዲት ነገር አስመረላችሁ ይሄጃል ነው ፍልስጤማውያን እስራኤልን ሲመቷቸው እስራኤላውያን ምንድን ነው ያሉት? ዛሬ ማን ነው የመታቸው? እግዚአብሔር ነው የመታቸው። የተናገሩትም እንደዛ በጠላቶቻችን ፊት እግዚአብሔር ለምን መታን አይደለም? ይሄ ንግግር ምን ማለት ነው? እግዚአብሔር ለምን ተወን ነው እኮ። እነሱ ግን አጽነታውታል ለምን መታን ብሎ ነው። መርዳት ያለበት አካል ሳይረዳህ ከቀረ አጋልጦሃል ማለት ነው። ሌላ ኮነ ጠብ የለው ለምን እንደያረዳን ጥያቄውን ጠይቀዋል አሁን ይሄን ወደኔና ወደናንተ መንፈሳዊ ውጊያ አንጡት እስራኤል ዘስጋ እስራኤል ዘነፍስ ለክርስቲያኖች ምሳሌ ናቸው የኛ የክርስቲያኖች ምሳሌ ናቸው ተዋጋን በጦርነቱ ተመታን ምክንያቱስ እግዚአብሔር ከኛ ጋር ስላል ነበር እዚህ ላይ አበክሬ ከዚህ በፊትም እንደምነግራችሁ ጠላት እኛን የሚያሸንፈን ጠላታችን ኃይል ስላለው አይደለም፣ የኛ ኃይል ስለደከመን። የኛ ኃይል መድከሙ ምክንያቱ ምንድነው ካልን ከእግዚአብሔር ጋር አለ መሆናችን። ከዚህ በፊት በሰውነት በሰው ሰውነት መስዬ ነግሬያችኋለሁ። ሰው ለበሽታ የሚጋለጠው ሰውነቱ ምን ሲሆን? በሽታ የመከላከል አቅሙ ሲደክም አይደለም እንዴ? የመከላከል አቅሙ ሲደክም እንኳን ከውጭ የሚገባው አይደለም ከውስጥም ያለው እኮ አንዳንድ ጊዜ ምን ይሆናል? በእኛ ሰውነት ላይ አጥቂ ይሆናል፣ አጥፊ ይሆናል። አይደለም ሰውነታችን በሽታ የመቋቋም ኃይሉ ሲደክም፣ ወይም በሳይንሱ ቋንቋ አንቲቦዲ እንላቸዋለን አይደል? በሽታን የሚከላከሉልን መንፈሳዊ አንቲቦዲዎች ተሰጥተውን ነበር። አሉን የሉንም? ምንድን ናቸው እነሱ? ጸሎት፣ ጾም፣ ስግደት፣ ምጽዋት፣ ምስጋና፣ ሌላስ? ትልቁን አንቲቦዲ ረሳችሁት። ቃሉ አያችሁ፣ ዝም ብላችሁ ዳከራችሁ። ይሄ ሁሉ የሚታሰረው በምኑ? በቃ ዛሬ ሰው ሁሉ መንፈሳዊ ልምላሜ ያጣው ድርቅ የተመታው በምንድን ነው? ቃሉ ስለማይሰማ። ባለፈው እኮ ነግሬያችኋለሁ፣ አንድ ዕቃ አምጥቼ በሰጣችሁ ማኑዋል ከሌለው ምን ታደርጉታላችሁ? የመንፈሳዊ ህይወታችን ማኑዋሉ ምንድን ነው? የእግዚአብሔር ቃል ነው። በቃ የእግዚአብሔርን ቃል ካልሰማን በዳበሳ ነው እኮ የምንሄደው ዝም ብለን። እንዴት መጸለይ እንዳለብን አናውቅም። እንዴት መጾም እንዳለብን አናውቅም። እንዴት መስገድ እንዳለብን አናውቅም። ምጽዋት እንዴት እንደሆነ አናውቅም። ታዲያ ምኑን ነው እነዚህ ነገሮች የሚጠቅሙን ለኛ? ቃሉን ተገቢ ትኩረት ብንሰጠው አሁን ያለን ህይወት አይኖረንም በእርግጠኝነት። አባቶቻችን ለቃሉ ትኩረት ስለሰጡ ህይወታቸውም ከቃሉ ጋር። ዳዊትም እኮ ቃሉን በቀንና በሌሊት የሚያስብ ሰው በውሃ ዘንድ እንደተተከለች ቅጠሏን እንደማይረግፍ ፍሬዋን በየጊዜው እንደምትሰጥ ተክል ይሆናል። መዝሙሩን ገና ሲጀምር በዚህ ነው የጀመረው። ሲጀምር ከዚህ በኋላ ይሄን ቃል የምዘምረውን ብትሰማ ይሄን ትሆናለህ ነው እኮ በሌላ ቋንቋ አይደል? እኛ ዘንድ የለም። ስለዚህ ለምን መታን? አሁን እኛ በዲያብሎስ ፊት፣ በዓለም ፊት፣ በስጋ ፈቃዳችን ፊት ለምን ደካሞች ሆነን? እግዚአብሔር ከኛ ጋር ስለሌለ። እግዚአብሔር ከኛ ጋር እንዳይሆን ደግሞ የሚያደርጉት ብዙ ነገሮች አሉ፣ ብዙ ነገሮች አሉ። ያንን ማውጣት ስላልቻለ ወስደው ዳጎን ቤት አደረጓት፣ ጣዖት ቤት። ፍልስጤማውያን አንድ ነገር ረስተዋል። መጀመሪያ በብዙ መቅሰፍት ግብጾችን የመታኝ ብለው የተናገሩለትን አምላክ ወዲያውኑ ጦርነት ሲያሸንፉ ናቁት። አይደለም ስለ ናቁት ለነሱ ትምህርት መስጠት ነበረበት እግዚአብሔር። ዳጎን ቤት አስቀመጡት። የረሱት ነገር አለ፣ እግዚአብሔር ከጣዖት ጋር ክፍል እንደሌለው። የእግዚአብሔር ታቦት ከጣዖት ጋር ምን ክፍል አለው? አይደል ያለ ቅዱስ ጳውሎስ። በነገራችን ላይ በሐዲስ ኪዳን ላይ የተጻፉ ነገሮች ብሉይ ኪዳንን አብሶ እንደ ቅዱስ ጳውሎስ ያለ ምሁረ ኦሪት ኦሪትን የተማረ ሰው እያገናኘ ነው የጻፈው ሲጽፍ። አሁን ዛሬ አሻሻል ነው ብለው ጣዖት ከእግዚአብሔር ቤተ መቅደስ ጋር ምን ክፍል አለው አይደል ብለው የሚያወጡት በተሻሻለ አማርኛ ምን እያሉ። ግን ቅዱስ ጳውሎስ ቀጥታ የጻፈው የእግዚአብሔር ታቦት ከጣዖት ጋር ምን ክፍል አለው? ማስረጃ ብትሉት ምንን ይጠቅሳል? የሳሙኤልን ታሪክ ይጠቅሳል። ለማጥፋት ነው መቼም። ታቦት አያስፈልግም የሚል ነገር አላቸው አይደል በውስጣቸው? ያችን ለማድረግ ጣዖት ከእግዚአብሔር አይደለም፣ ታቦት ደግሞ ከእግዚአብሔር ነው። አሁን ብዙዎቹ እኛን እንደዛ አይደል እንደ ጣዖት አምላኪ አይደል የሚቆጥሩን ታቦትን መያዛችን። ሰምታችሁናል። ማን ነው የቀሲስ ዘበነና ማና ቶሎሳ ነው ማን ነው የሚባሉ ሰምታችኋል አይደል? እንጨቱን ይጠርበዋል አንዳንዱ ቅቤ ይቀበዋል በቁሙ፣ አንዳንዱ ደግሞ አሉና እንጨቱን ይጠርበዋል። ከዛ ደግሞ ቀለም ያለው ልብስ ይገዛለታል። ከዛ ጃንጥላ ያጠላለትና እልል እያለ ይሰግድለታል ብለው ከጣዖት አምልኮ ጋር ነው አገናኝተው የተናገሩት። እድሜውን ያርዘመው ቀሲስ ዘበነ አፋቸውን የሚያስይዝ መልስ ሰጥቷቸዋል። ጥሩ አድርጎ ድጋሚ አፋቸውን እንዳይከፍቱ አድርጎ ነው መልስ የሰጣቸው። አንዳንድ ጊዜ ቤተክርስቲያን እንዲህ ሲያስነሳ ደስ ይላል። መናገር እስኪያቀታቸው ድረስ እዛ ደሞ ሚዲያ ላይ ነው ከፋቱ አይደለም እየተሰማ አላልኩም ሲሉ ያሉትን በቅ እየተደረገ ጉድ ነው እንትን ያሉ በቃ በነገራችን ላይ በጣም ነው የሚጠሉት ዘበነን አይወዱት እንንቶኔ አይወዱትም እንደው ሱም ተየት እንደሚያገኛት አላቅም መዘዝ ያረግና በዛች ኃይለኛ የድሜ ልክ የቤት ስራ ነው የሚሰጣቸው አንዲት ነገር ይፈልግን አይደል አቡነ ያሬድ ይያሉ ሲቀልዱ ትዝላችኋል ከገርጄ ነው ቢጤ ወስደው ማላኮ ገርጂ ጊዮርጊስ ነው ተገኙ የለመደ አመላይተውማ አይደለም ማቶዛ ሲለምን እንዴ አንተ አቡነ ያሬድ አይደለ እንዴ ምን ትለምናለህ ባርከን እንጂ ብሎ ያዙት አሁን እኛ ጳጳሳትንና እዛ ላይ ጳጳስ ብለ ያቀርቡትን በደም እንኳን ይገናኛሉ በእኛ ቤተክርስቲያን እኮ ጳጳስና ራሱ ከ55 አመት ይዝለለሚለው የሰውነቱ በረድ ይላል አይደለ ከዛ በኋላ ነው የሚለው የተለየ ምክንያት ካልሆነ በስተቀር ከ55 አመት በታች አይሾም ኤጲስቆጶስነት በፍጹም በቃ ነውላችሁ አሁን እንደዚህ ዝም ብላችሁ እንኳን ቆብ ምን ሳያደርጉ እንኳን ብታቆማቸው የሆነ ጸጋ እግዚአብሔር ቢታይባቸው ናቸው እኔ ያንን ፍጥረት መናቂ አይደለም ግን እስቲ እንደው ያያችሁት ካላችሁ አስተያዩ የኛን ጳጳሳት ምን ላቸውና እዛ ያቀርቡት ከዛ ሲያቀብጦ ሄዶ ገንዘብ መውደድ ይሄ ነው ያሁሉ ጎረምሳ ሲረባረብበት አንገቱን እየቆለመመ ምን ይያሉ ሲጫወቱበት እንደዛ እናስለቅቃለን ጋር እናጠምቃለን ይያሉ ዘበነችን ጥሩ መልስ ሰጠኔ ማውቃቸው በእውነት ነው ማለትቸው ማውቃቸው መካነ ኢየሱስ ውስጥ ያሉ ትልልቅ እነሱ ሽማግሌዎች ቄሶች ሚሏቸው አሉ ማውቃቸው በሆነው ነገር በፕሮቴስታንት በዚህ ጴንጤ በሚባለው ስም በተደረገው ነገር በጣም አፍረናል ነው ያሉኝ በግልጽ አፍረናል በቃ ለምን አይኔ ያፈጠጠው ውሸት አይደለም እንዴ አይኔ ያፈጠጠው ውሸት ምንድን የሳበኝ ወደዛ ምን ግንኙነት አለው ምንም የሚያገናኘው ነገር የለም አሁን እቺ የመሸፋፈን ነች የማጥፋት ታቦት የሚለውን ነገር ስለማይፈልጉ ለማጥፋት ነው የእግዚአብሔር ታቦት ከጣዖት ጋር ምን ክፍል አለው የምትለውን ቤተ መቅደስ ብሎ ለማስገባት ይሁን ቤተ መቅደሱም እኮ ታቦት አለበት አይደል እኛ ታቦት ከሌለ ቤተ መቅደስ አንልም የግድ ምን መኖር አለበት ታቦተ ህጉ መኖር አለበት ታቦተ ህጉ የግድ ነው ያንን ረስተው ነው ጣዖትና ታቦት ክፍል እንደሌለው ረስተው ወስደው ጣዖት ቤት ያደረጉት ነገር ግን ያንን ቀጥቅጣ አንገቱን ቆረጠቻው ራሱን አቦ ሲተረጉሙ ራስ ሰውነቱን ሁሉ ምን ያረጋል ይቆጣጣራል አይደልም ምንም መቆጣጣር የማይችል ነው ብላ ለማመልከት ነው አንገቱን የቆረጠችው ይላል በማንም ላይ መቆጣጣር ስልጣን የለው እግዚአብሔርስ እኔ ገድላለሁ አድናለሁ ቀስፋለሁ ይቀርላለሁ ማንም ከጄ ማንም ነው እኮ አይደንቅም ማንም ከጄ አያመልጥ አሁን እዚህ በእኛ ፊት ሲታይ የተራራ ያህል በስልጣን ገዝፎ ምን ብሎ ምን ያው ሁሉ እግዚአብሔር እጅ ውስጥ ሲገባ እፍኝ አይሞላም ልበላችሁ የእግዚአብሔር መዳፍ አለማትን ያዘው ምን የሱን እፍኝማ ከሞላ ወነተም ገዝፏል ማለት ነው አይደል? ኢምንት እኮ እኔ ምን ብዬ ልገለጸው? ኢምንትም የሚለውን ምን አይነት ቃል ነው የሚገልጠው? በቃ እግዚአብሔር ከመጠን በላይ ከፍ እንዲያደርጋችሁ ከፈለጋችሁ ትልቁ ነጥብ ይሄ ነው። በቃ ራሳችንን እንደው ከዙፋኖች በላይ እግዚአብሔር የተለየውን ክብር እንዲሰጠን ከፈለግን ራሳችንን የመጨረሻው ባዶ ማድረግ ትቢያም አይደለም ትቢያማ አብርሃም ራሱን የገለጠበት አብርሃም ትቢያ ነኝ ካለ ከአብርሃም ጋር ራሳችን እናነጻጽርና ፈልክ ከዛ በታች ቆይ ትልነኝ ይሻላል አይደለም ትልነኝ ካልክ ደግሞ ከዳዊት ጋር ራስን አነጻጽር እንደ ልቤ የተባለው አስተያይና ከትል በታች ፈልክ ኢምንትም ካለዩ ራስን ከዮብ ጋር አስቀምጥና ከዛ በታች ፈልግ ወይም ደግሞ ይሄ ገና ይወለዳል ሲባል ሲጠበቅ የጨነገፈ ጭንጋፍ ነኝ እኔ ፍጡር ተብዬም ማልበቃ ብለህ ካሰብክ ደግሞ ይሄን ቃል የተጠቀመ የራሱን ታናሽነት ለመግለጥ ቅዱስ ጳውሎስ ስለዚህ ከቅዱስ ጳውሎስ አንጻር ራስን አስቀምጦ ከጭንጋፍ በታች መፈለግ ግድ ይላል። ምንድነው የሚገልጸን ታዲያ? እ? እስቲ ቃል ፈልጋችሁልኝ ነው የቤት ስራ ልስጣችሁ? አያችሁት? ልክ በዚህ ደረጃ አንድ መጽሐፍ ላይ ሳነብ ያንድን አባት ትህትና ሲገልጠው ምን ብሎ እንደገለጠው ታውቃላችሁ? እግዚአብሔር መሰከረለት እንዲህ አይነት ትሁት ሰው ዓለም ከተፈጠረ እንዲህ አይነት ትሁት ሰው አይቼ አላውቅም ብሎ እግዚአብሔር ለሌላኛው የበቃ አባት ገለጠለት ለገዳማው በመንሄት። ምንድነው ምክንያቱ ብሎ ሲመረምር እግዚአብሔር ምን ያለው ይመስላችኋል? ሌላው ቀርቶ እኮ አለው እኔ በፈጠርኩት ፍጥረት እንኳን መጠቀም የሚገባኝ ነኝ ብሎ ያስብ። ሲበላ እግዚአብሔር የፈጠረውን አለም ይበላው ይሄ እኮ ለኔ የተገባኝ አይደለም። ብርሃንን ሲያይ እኔ ብርሃንን ማየት የሚገባኝ ሰው አልነበርኩም። ምንም ነገር ለኔ የሚገባኝ ሰው አይደለሁም። እግዚአብሔር በፈጠረው ፍጥረት ለመደሰት የሚገባኝ ሰው አይደለሁም ብሎ ነው ራሱ የሚያስቀምጠው። እንግዲህ ምን ብላችሁ ትገልጡታላችሁ ይሄን? አያችሁት የት ድረስ ራሳቸውን እንደሚያወርዱ? እንደዚህ ራሳቸውን ሲያዋርዱ ደግሞ ባለቤቱ ማክበር ያውቅበታል። ብድግ ያረግና በበኩራት በቅዱሳን በመላእክቱ መካከል ከፍ ያለ ዙፋን እንዲሰጣቸው። ቅዱስ ሚካኤል ለምን የመላእክት አለቃ ሆነ? ሌላ ነጥብ የለውም በትትናው። ሌላ እኮ ነጥብ የለውም። እስመ በትትና ረከበልልና ምን ነው? ከትትናው የተነሳ ልዕልናን አገኘ ቅዱስ ሚካኤል ብለን ነው ምን ዘምርለን ራስን። ለዚህ ነው እግዚአብሔር ከጄ የሚያመልጥ ማንንም የለም ማን ሚል። አሁን በዚህ ምድር ላይ የምትፈሯቸው ሁሉ እግዚአብሔር ከተነሳ ያ ሁሉ ታላቅ ግርማ እንደ ጢስ ነው የሚበነው። ከነ ፈርዖን ከነ ናቡከደነጾር የበለጠ ማንን አየን? ፈርዖንን በባህር ናቡከደነጾርን ሳር ማስጋጥ በምን እንገልጠዋለን ነው? በኃይሌ የሰራኋት ባቢሎን አይደል ያለው? ለክብሬ ነው እኮ ያለው። ለክብሬ ለብልጥግና የሰራኋት ባቢሎን ሲል ወዲያው ከሰማይ ቃል መጣ። ሁሉን የሚያደርግ ልዑሉ መሆኑን እስክታውቅ ድረስ እንደ በሬ ሳር ትግጣል። በመቶ ምናምን አገር ላይ የነገሰ ንጉሰ ነገስት ሳር ማስጋጥ እንደ በሬ እንደ ሜዳ አህያ። ስታነቡት መጽሐፉ ከሜዳ አህዮችና ከሜዳ ፍየሎች ጋር ሳር ይግጥ ነበር የሚላችሁ ናቡከደነጾር። በመቶ ምናምን አገር ላይ የነገሰ ንጉሰ ነገስት ነው። እና በአንድ አገር ላይ የነገሰ ንጉስ ምን ለእግዚአብሔር ምንድን ነው ታዲያ? በዚህ አይነት በጣም አላወቅ ነው እግዚአብሔር አይደል? አላወቅ ነው ማለት አላወቅ ነው። ስላላወቁት ዛ አንገቱን በጥሳት አለችላቸው። ምንም ማድረግ አይችልም ስትል መቆጣጠር አይችልም። በማንም ላይ ስልጣን የለውም። ራስ የስልጣን ምልክት ነው። በማንም ላይ ስልጣን የለውም። ይሄ ዝም ብሎ ግውዝ ፍጥረት ነው ብላ ለማመልከት አንገቱን ራሱን ቆርጣጥ አለችው። ምንም መስራት የሚችል አይደለምም ስትል ደግሞ እጆቹን ቆራርጣ፣ ይሄን ያደረገው እግዚአብሔር ይሄን ለማመልከት ነው ለነሱ ለአህዛብ። መጽሐፍ ቅዱሱ ላይ ስታነቡ ፍልስጤማውያን ከዛን ቀን ጀምሮ እዛ ጣዖት ቤት ገብተው አያውቁም ይላል። ፈሩ። አባቶቻችን ወደኛ ደግሞ ይመልሱታል። እንደውም አውግስቲን የተባለው የቤተክርስቲያን አባት ታቦቱ ወደ ውስጥህ ገባ ዘንድ ራስህን ክፈት ይላል። ታቦቱ ወደ ውስጥህ ከገባ በውስጥ ያለውን ጣዖታት ሁሉ ይሰባብርልሃልና። ታቦት ብሎ የተናገረው ማንን? ኢየሱስ ክርስቶስን ነው አይደል? ኢየሱስ ክርስቶስ ወደ ውስጣችን ሲገባ እንደ ራስ ተቆጣጥረውን ያሉ እንደ እጅ የፈቀዱትን የሚያሰሩን ጣዖታት ሁሉ ከውስጣችን ምን ይሆናሉ? ተሰባብረው ይጠፋሉ። ግን ከከፈትንለት ነው። አንኳኳለው የሚከፍትልኝ ወደ እርሱ ገባለሁ አይደል ያለ። ካልወዲያ ቅድም የተናገርነው እኔ ባይነት ጣዖት ሊሰበር አይችልም። ገንዘብን የመውደድ ጣዖት ሊሰበር አይችልም። የዝሙት፣ የክፋት፣ የተንኮል ብዙ እኔና እናንተን የማንወደውን እንድንሰራ የሚያደርጉን ጣዖታት በቀላሉ አይሰበሩም እርሱ ካልገባ። ውጊያው የእግዚአብሔር ነው በነገራችን ላይ ልጆቼ፣ የኛ አይደለም። ውጊያውን ሁሉ ለማን ነው መተው ያለብን? እኛ እንዲዋጋልን መፍቀድ ነው ከኛ የሚጠበቀው። እቺ ናት እኮ ያቃተች። እንዲዋጋልን ከፈቀድን እግዚአብሔር ይነሳል፣ ጠላቶች ሁሉ ይበተናሉ። በቃ ድል ማድረግ ልማዱ ነው። እግዚአብሔር ተዋጊ ነው፣ ተሸንፎ ያቅ። አሁን እዚህ ላይም ያንን አደረጉ። ሌላ ትልቅ ትምህርት ሰጠን። መጀመሪያ ስናይ ተሸነፈ አይደል? ላዩን ስታዩ ታቦተ ጽዮን ስትማረክ ተሸነፈ አልተሸነፈም? እግዚአብሔር ብለን ነው ምንስለው። የተሸነፈ ነው ይመስላል። አዎ ተሸነፈ። ከጣዖቱ ቤት በታች በጣዖቱ ቤት ውስጥ ተቀመጠ። በኋላ ግን ከጣዖቱ በላይ የጣዖቱን ቤት ሁሉ ገለባብጦ አፍርሶ ጣዖቱን ሰባብሮ ታቦታ ወጣች በድል በክብር አይደለም? ይህን ስታዩ ማን ትዝ ይላችኋል? ክርስቶስ ትዝ አይላችሁ? ያ ታቦት የክርስቶስ ምሳሌ ነበረ። ጣዖቱ የሞት ምሳሌ ነው። ጌታችን ሲሞት አበቃ ብለን አስበን አልነበረ? አበቃ ብለን እኮ አስበን ነበረ በውስጣችን። ታቦቱ የክርስቶስ ምሳሌ፣ ጣዖቱ የሞት ምሳሌ። ሞት ክርስቶስን ያስኩ ብሎ ነበር አለ ያሰበው። ቤቱ ደግሞ የመቃብሩ ምሳሌ ነው። እነዚህ ሁሉ መቃብርም ሞትም ክርስቶስን ያዝን ብለው ነበር አለ ያሰበው። ክርስቶስ ሲነሳ ራሱን ቆርጦ እጁን ቆራርጦ ሞትን ገድሎት ተነሳ። በክርስቶስ ትንሳኤ፣ በክርስቶስ ሞት፣ ሞት ራሱ ምን ሆኗል? ሞቷል። ራሱን እንደመቁረጥ ሞት ከዚህ በኋላ በሰው ላይ ስልጣን እንደሌለው አሳየ። ራስ የስልጣን ምሳሌ ነው ብያችሁ የለ? እጁን እንደመቆራረጥ ሞት ሰውን ሁሉ በብርቱ ክንዱና በብርቱ ጥፍር ይዞት ነበር የሚኖረው። ከሞት ማን ያመልጥ ነበር? አነ እንዴ። አሁን ግን ሞት ሆይ መውጊያ የት አለ ብለን መዘመር እስክንችል ድረስ ለትንሳኤው ድልን ሰጠን። ይሄ ምሳሌ ነበር፣ ተሸንፎ ማሸነፍ፣ የተሸነፈ መስሎ ማሸነፍ። ይሄን ነው ክርስቶስ ለኛም ህይወት ትምህርት የሰጠን። የተሸነፉ መስሎ ምን ማድረግ? ማሸነፍ። የእስራኤላውያን እልልታ፣ የእስራኤላውያን ጩኸት አይደለም ይሄን ስራ የሰራው። እስራኤላውያን ይሄን ሁሉ ያደረጉት ከአንገት በላይ ነበር፣ ከአንገት በላይ ነበር። ከዛ ጩኸታቸው ይልቅ እግዚአብሔር ወደ እነሱ ፊቱን እንዲመልስ ማድረግ የነበረባቸው ንስሐ መግባት፣ ከዛ ይልቅ እልልታና ጩኸት ነው ያበዙት አይደል? እግዚአብሔር ሊሰራ ካሰበው ነገር ሀሳቡን አስቀይሮታል። የነሱ እልልታ የነሱ ጩኸት አላስቀየረው። ንስሐ ቢገቡ ኖሮ ግን ይሄ ሁሉ ይቀየር ነበር። ዛሬ ለቤተ ክርስቲያኔ በጣም ከማስበው ነገር አንዱ ይሄ ነው። ዛሬ ከንስሐ ይልቅ ጩኸት የበዛባት ቤተ ክርስቲያን የሆነችው ቤተ ክርስቲያናችን አይደለም? ዝምታን የምናጣጥምበት ቦታ በፊት ቤተ ክርስቲያን ነበረች አይደል? ጸጥታን፣ እርጋታን። ሌላው ቦታ ያለው ጩኸት ሲሰለችን ህሊናችን ትንሽ ጸጥ እንዲል እኮ ሮጠን የምንሸሸገው የት ነበር? ቤተ ክርስቲያን ነበር። አሁን ግን ቤተ ክርስቲያን የንስሐ ሳይሆን ከአንገት በላይ የሆነ ጩኸት የሚደንቀኝ ነው። ይሰበካል አይደል? ከአንገት በላይ ይዘመራል። ከአንገት በላይ እልልታው፣ ጭብጨባው፣ ማህሌቱ፣ ቅዳሴው፣ ምኑ ስታዩት አልተቋረጠም አይደል? ግን ምን ጠብ አደረገ? ይሄ ነው ልዩነቱ። ምን ለውጥ አመጣ? ጩኸት ብቻ ነው የሆነው። አያችሁ፣ ገና ያልተወራረደ በውስጣችን ብዙ ነገር አለብን፣ እዳ ልናወራረደው የሚገባ እከሌ ወእከሌ አለልም። ከልሂቅ እስከ ደቂቅ ወደ ልባችን ተመልሰን አባቶቻችን ከእግዚአብሔር ጋር እንዴት ኖሩ? እኛስ ከእግዚአብሔር ጋር መኖር ያለብን እንዴት ነው? እነሱ አባቶቻችን ከእግዚአብሔር ጋር እንዴት ኖረው ተጠቀሙ? ድሃ የሚመስሉ ሀብታሞች አይደለም? ደካማ የሚመስሉ ብርቶች። እስቲ አባቶቻችንን አስታውሷቸው። ዛሬ እግረ ወፍራም በዝቷል፣ ግን ጠቅላላ ደካማ አይደለም? እነሱ እግረ ቀጭኖች ነበሩ። ከዚህ አድዋ ተጉዘው ግን በገዛ ጦር መሳሪያ ድል ነስተው የሚመጡ ሲያዋቸው ደካማ የሚመስሉ። ጣሊያን ሲመጣ ሙሶሎኒ ምንድን ነው ያለ? ሮማ አደባባይ ላይ እንሆ አዲስቷን ሮማ ላስረክባችሁ ተዘጋጅቻለሁ አይደል? እ? በአፍሪካ ውስጥ እንደ ፀሐይ ምትበራ አዲስቷን ሮማን በቀር በቀን አስረክባችኋለሁ አትጠራጠሩ። የጦር ኃይሌ ተዘጋጅቷል ከበቂ በላይ። ምንም አታስ። 5 አመት ሙሉ ታትሮ ግን አልተሳካለት። እነዛ ደካማ የሚመስሉ ብርቶች ማን አብሯቸው ስለነበር? አትጠራጠሩ እግዚአብሔር አብሯቸው ስለነበር። እንዴት ከእግዚአብሔር ጋር ኖሩ? በጭምትነት፣ በዝምታ፣ በፍርሃት፣ በማክበር አይደለም። እንደኛ እኮ መዝሙር አያውቁም ነበር እነሱ። አሁንኛ በመዝሙር እንበልጣቸዋል። እንደኛ ቃል እግዚአብሔር አያውቁም። ጥቅስማ የት ነበር እንደ በነሱ ጊዜ? እንዲህ እንዲህ ይላል መጽሐፉ። በቃ ማን መጽሐፉ? የትኛው መጽሐፍ? በቃ መጽሐፉ። ያ መጽሐፍ ታምረ ማርያም ሊሆን ይችላል፣ ገድለ ጊዮርጊስ ሊሆን ይችላል፣ ገድለ ተክለ ሃይማኖት ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል። ብቻ መጽሐፉ እንዲህ ብለዋል። ማ መምሬ ከሌ። የመምሬ ከሌ ቃል ትክክል ነው። እንደኛ ጥቅስ አያውቁ፣ እንደኛ ዝማሬ አያውቁ፣ እንደኛ አለባበስም አይችሉበትም። ደስ የሚለው እንደኛ ማስመሰልም አይችሉበትም። ስለዚህ ከእግዚአብሔር ጋር ኖሩ። ስንት በዓላትን ጠብቀው አርሰው ከአመት እስከ አመት ግን በጥጋብ ኖሩ። ከአመት እስከ አመት እኛ ዛሬ በዓላትንም ሽረን በማዳበሪያም ተጠቅመን አሁንም ከመረዳት ግን አልወጣንም። ለምን እንጠይቃለን ብዙ ጊዜ? ለምን ብዙ ጊዜ ጣታችንን የምንጠቁመው ወደ ሌላ ነው አይደል እንዴ? የመንግስት ፖሊሲ እንዲህ ስለሆነ፣ የእንትን ፖሊሲ እንዲህ ስለተደረገ፣ እንደው እንዲህ ቢሆን፣ ይሄ ቢለወጥ፣ እነ ከሌ ከስልጣን ቢወርዱ። አይደለም ቁልፉ የኢትዮጵያ ዕጣ ፈንታ በእግዚአብሔር እጅ የተያዘ። ማንንም ጉልቻ ስትቀያየር ብትኖር ለውጥ አይመጣም። እኛ ምን እስካልሆንን እስካልተለወጥን። የአጼ ቴዎድሮስን ሁሌ ነግራችሁ ይል እነግራችሁ ይል ሁሌ ሁሌ አይደለም ነግራችሁ፣ ክፉ ንጉስን አነግስባችኋለሁ፣ ክፉ ንጉስን አነግስባችኋለሁ። ምን አሉት? ከህዝቡ ክፋት የተነሳ የሚለውን ዝቅ ብለህ አንብበው አብረህ። ለምን ክፉ ንጉስን አነግስባችኋለሁ ይልና ዳዊቱ ከታች ዝቅ ብሎ ከህዝቡ ክፋት የተነሳ ነው የሚለው ቀጣዩ መስመር። በቃ ጸሎታችንን ተሰሙል የሃያላኑና የመኳንንቱን ልብ አራራልን ብለን እንለምነዋለን። እግዚአብሔር ማራራት አቅቶት ይመስላችኋል? ወይስ የነዛ የመኳንንቱ የልዑላኑ የገዥዎቹ ልብ ከነሐስ ከብረት የተሰራው ነው? አይደለም። እንደኛው ደም ነው እኮ የሚረጨው። እንደኛ የሚወዷቸው ቤተሰቦች እኮ ያሏቸው ናቸው፣ ስጋ የለበሱ ናቸው። እግዚአብሔር ልለውጣቸው ካለ ይለውጣቸዋል። እንዴ እንኳን የሰውን ልብ አለት ይቀይራል እኮ እግዚአብሔር ልቀይር ካለ። ለምንድን ነው ግን እንዳይቀየር ያደረገው? የእኛ ክፋት። በቃ ሌላ ምንም ነጥብ የለውም። ሌላ ላይ እንዲመጠቁማ ሰው ብዙ ጊዜ ሌላውን ስለመለወጥ ነው የሚያወራው፣ ራሱን ስለመለወጥ አያወራም። እኔና እናንተ ከተለወጥን፣ ይሄ ቤተ ክርስቲያን ያለው ጩኸት ከተለወጥ፣ እኔ ይቅርታ አድርጉልኝ እንዲህ ብዬ ስናገረው የሚከፋው ሰው ሊኖር ይችላል። አሁን በቤተ ክርስቲያን እኔ ምስጋና ላይም ምስጋና ላይም ዝማሬ ላይም ዝማሬ እንዲህ አይደለም፣ ምስጋና እንዲህ አይደለም፣ ቅጡ ይሄ አይደለም። አሁን የማየው ቤተ ክርስቲያን ምንድን ነው ካላችሁን ጩኸት። ጩኸቱ ግን ጠብ ያደረገው ነገር የለም። የበለጠ ከእግዚአብሔር ምን እያረግን እያራቀን፣ ከውስጥ አምልኮ ይልቅ በላይ አምልኮ፣ ይሄ ግልብ በሆነ አምልኮ እየረካን ያለ ነው። አሁን አቤት ዛሬ ነው አይደል ምንለው? ወደ ቤታችን ስንሄድ ምን ተገናኝተሃል ከእግዚአብሔር ጋር? ምንም የለም። አቤት ዛሬ የሰማሁት ስብከት እንላለን። ልክ እንደምን መሰላችሁ? አንድ ሰው ካምቦሎጂ ሄዶ አቤት ዛሬ ያየሁት ኳስ ጨዋታ እንደሚለው ከኳሱ ጋር ምን ተገናኝቷል? ያሱ ዝም ብሎ በስሜት ሲዋዥቅ ቆይቶ መምጣት ነው አይደል እንጂ አላቀበለም፣ ጎል አላገባም፣ ምን አላለም። ዝም ብሎ ብቻ እንዲህ ሲል እዚያ አድርገው እዛ አቀበለው ሲል ነው። እኛም ሰባኪውን እንዲህ ቢለው እንዲህ ቢያደርገው እያለን እንቆይና ስንሄድ አቤት 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 እንላለን። ምን ተገናኘ? ምንም። አቤት ዘማሪዋ ምኗ ድምጿ አይደል? ድምጿ ላይ ብቻ ተንጠልጥለን እንቀራለን። ቃሉ የለ። ምን አለች? እስቲ ግጥሙ ምን ይል ነበር? ምን መልእክት አስተላለፈች? አለ የለም፣ የለም። ታዲያ ይሄን ጮህት ብለው እኔ ነውረኛ ያሰኘኛ? እግዚአብሔር አይደለም ኤልያስን አስተውሱ ሁሌ መነግራችሁ አውሎ ነፋስ መጣ እግዚአብሔር የለም አይደለም የመሬት መንቀጥቀጥ መጣ የለም አሁንም እግዚአብሔር እሳት መጣ የለም አሁንም እግዚአብሔር ትንሽ የዝምታ ደምጽ ሆነ አሁን እግዚአብሔር መጣ ኤልያስ ምን አረገ ልብሱን አንስቶ መጎናጸፊያውን ፊቱን ሸፈነና ከዋሻው ደጅ ቆመ ኤልያስ ኤልያስ ምን ተሰራለ ከምን ውስጥ ከጥቂት የዝምታ ድምጽ ውስጥ እግዚአብሔርን በዝምታ ማነጋገር ካልቻላችሁ በቃል አታነጋግሩት በምንም ተአምር በቃ በዝምታ ማውራት ስትችሉ ነው የዛን ጊዜ ከእግዚአብሔር ጋር ማውራት የምትችሉ ከሰማችሁ እንተ ለማመዱት ይሄን ደበቅ ማለት እስራኤሎች ምድሪቱ እስክታስተጋባል ነበር የጮሁት ህ አይደለም ግን ስንት ሰው ወደቀ ነው የሚለው 30 ሺ ያለልታ ምንም አልፈየደም አያችሁ ዛሬኛም ይሄ ጮህት ልብ ከማሳመም ውጪ ምንም አሁን ፍላጎታችን እዚህ ምን ማረው ከእግዚአብሔር ጋር ለመሆን አይደል? እ? ስለዚህ ምን ማድረግ? የውጩን ትቶ ወዴት መመለስ? ስትጸልይ ወደ ቤት ግባ አይደል እንዳለው? ወደ ልፍኝ ከዛስ ዝጋው በርህን ወደ ውስጥ መግባቱ። ሌሊት ተነስተታችሁ ወይም ጧት ተነስተታችሁ መጸለይ ሊቸግራችሁ ይችላል አይደል? አትታኙ ቁጭ ብሉና ዝም ብላችሁ አስቡ ስለልዑሉ በዝምታ አዋሩት ዝም ብላችሁ ለነፍሳችሁ ተውላት ማውራቷን እኛኮ የምላስ ቃል ስለሌለን ነው ምንጨነቀው አረ እ ታውት እንደሱ ምላስን ብቻ ነው እንደሚሰማው አይደለም እንደው ምላስ ከሱ ጋር ብዙ አይዋደድም ምላስን አይሰማም እዚህ ውስጥ አለ ሌላ የሚሰማው ቁጭ ብላችሁ ትካዚያችሁን ማፍሰስ ይቻላል ደስታችሁን ማፍሰስ ይቻላል በእግዚአብሔር ፊት ሐሳባችሁን እቅዳችሁን ማፍሰስ ይቻል በዝምታ በቃ እናንተና እሱ ብቻ ቁጭ ብላችሁ መታየት አንዳንድ ጊዜ በጣም ይዋደዱ ሰዎች ፊት ለፊት ቁጭ ብለው ዝም ብለው ይታያሉ ወሬ የለም አይደል አይደል ዝም ብለው ይታያሉ መታየታቸው ብቻ ለነሱ ምንድነው ቋንቋ ነው ከበቂ በላይ አውርተዋል በቃ እንደውም ቢያወሩ የሚፈልጉትን ያህል ላይግባቡ ይችላሉ መታየታቸው ብቻ ከእግዚአብሔር ጋር ይሄን መለማመድ ቁጭ ብላችሁ እውላችሁ ማስ እየሰማችሁ ነው በዛ ሰዓት ዝም አልተናገራችሁ ማለት እየሰማችሁ ነው እንዴት ብዬ እንደምነግራችሁ አላቅም ግን አግኝታችሁኛል ከጮህቱ ጡ ከዚህ ከጮህቱ መውጣት ካልቻላችሁ እያሳሳቀ ነው የሚወስደው ሲወስድ እያሳሳቀ ነው አሁን ብዙ እኔ ይቅርታ አድርጉልኝ በቃ ለእግዚአብሔር እንደሱ ያገለገለም አይመስለው በቃ ለእግዚአብሔር ህይወቴ የተሰጠ ነው ሚላለ ምን ታደርጋለ ስትል እንዴ ሰኞ እዚህ አስተምራለሁ ማክሰኞ እዚህ ሰብካለሁ ሮብ እዚህ ጉባኤ አለኝ ሐሙስ እንዲህ ነኝ አርብ እንዲህ ነኝ ቅዳሜ እንዲህ ነኝ ዘማሪውም እንዲህ ይደረድራል የገብርኤል እዚህ ነኝ የሚካኤል እዚህ ነኝ እንትን እዚህ ነኝ እዚህ አርባ ምንጭ ነኝ እንትን እንደ ይላል ህይወቱን ስትፈትሽ እ ባዶ ምን ይጠቅመዋል እግዚአብሔር ስንት ሰው ሰብካህል ብሎ አይደለም ይጠይቀው መጀመሪያ ራስህ እንደ ጳውሎስ ሌላው ስትሰብክ ራስን ጎስመህ አስገዝተሃል ወይ ከዛ ደግሞ ስንት ስብከት አስደምጣሃል አይደለም ስንት ሰው ለውጣሃል ሲመዘን እየቀለለ ነው የሚለው ከእስራኤላውያን ይሄን ሁሉ ነው የምንማረው